ሰላም ጤና ስጥልኝ እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የአውሮፓ ሐምሌ 28 2013 ዓ.ም ምረት መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ዓለም አቀፍ የተራድኦ ድርጅቶች ኢትዮጵያ ውስጥ ያለውን የሰብአዊ ቀውስ በሚዛናዊነት እንዲመለከቱ ምሁራን አሳሰቡ።
ብዙ የውስጥ ተፈናቃዮች አሉበት፣ ብዙ ሰብአዊ ጥበቃ ቀውሶች የተከናወኑበት፣ አሁንም እንኳን ወደ ቤታቸው መመለስ ያልቻሉ ዜጎች ያሉበት፣ ቁጥራቸው እንኳን በስርዓት የሚዘግብ የሚያደራጅ የሚጮህላቸው ማንም የሌለ ብዙ ኢትዮጵያውያን ዛሬ ብቻ ሳይሆን በዚህ 3 ዓመት ውስጥ እንደተመለከትን ግልጽ ነው።
በዚህ ዙሪያ ዘገባ አለን። በሌላ በኩል በማህበራዊ ድረገጽ ላይ በማናቸውም እድሜና የኑሮ ደረጃ ላይ ያሉ እናቶች በህይወታቸው የሚያሳስቧቸውን ነገሮች የሚወያዩበት የእናቶች ወግና የልጆች አስተዳደግ ገጽ መስራች አብራን ታመሻለች።
እነዚህ አይወሩም የሚባሉት ነገሮች እንዲወሩ ነው የምንፈልገው። ምክንያቱም ሁሉም ጋር አይወሩም ከተባለ እነዚህ ነገሮች የት ይወራሉ?
የገጹ መስራች ቲና ተረፈናት በገጹ ላይ አይነሱም በመባል ክርክር ስለሚያስነሱ ነገሮች እንዲሁም መፍትሄ ስለሚያስፈልጋቸው የቤተሰብ ችግሮችን በምሽቱ ታጋራናለች። በሌላ ርዕስ በአምቦ ዩኒቨርሲቲ የሚገኘው የሎሬት ጸጋዬ ገብረ መድህን የባህል ጥናትና ምርምር ማዕከል በኢትዮጵያ ብሔራዊ ቲያትር ጋር በመቀናጀት በተለያዩ የኪነ ጥበብ ዘርፎች ያሰለጠናቸውን 152 ወጣቶች አስመርቋል። ከወጣቶቹ ጋር ቆይታለን። አብራችሁን ስለምታመሹ እያመሰገንን ፕሮግራሙ በመምራት ኤደን ገረሙ ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብረናችሁ እናመሻለን። አሁን ከአጫጭር ዜናዎች ጋር ከሀብታሙ ስዩም ጋር ተቆዩ ዘንድ እጋብዛለሁ።
አመሰግናለሁ ኤደን። ዩናይትድ ስቴትስ የኢትዮጵያ መንግስት ወደ ትግራይ ክልል ሰብአዊ እርዳታ ይገባ ዘንድ መንገድ እንዲከፍት እያሳሰበች ባለችበት በአሁኑ ሰዓት የሀገሪቱን ዓለም አቀፍ የልማት ኤጀንሲ የሚመሩት ሰማንታ ፓወር በዛሬው ዕለት ከኢትዮጵያ ባለስልጣናት ጋር ይገናኛሉ ተብሎ ይጠበቃል። ፓወር ትናንት ከትግራይ ጦርነት በመሸሽ በሱዳን ከተጠለሉ ስደተኞች ጋር የተገናኙ ሲሆን የዩናይትድ ስቴትስ፣ የተባበሩት መንግስታት ድርጅትና የሌሎችም አቋም ከዘጠኝ ወራት በላይ የተሻገረው ጦርነት እንዲቆም እንደሆነ በድጋሚ አስረግጠዋል። ዛሬ በዚህ ያገኘኋቸውን አይነት ኢትዮጵያውያን ወደ ሀገራቸው እንዲመለሱ ተስፋ በማድረግ ዩናይትድ ስቴትስ በትግራይ ክልል ውስጥ ያሉ ሁሉንም አካላት ወደ ተኩስ አቁም ይደርሱ ዘንድ ግፊት ስታደርግ ቆይታለች ሲሉ በትዊተር ገጻቸው ላይ የጻፉት ፓወር ግጭቱ በሚሊዮኖች በሚቆጠሩ ሰዎች ላይ ስላመጣው ጫና፣ በሰላማዊ ሰዎች ላይ ስላስከተለው ሰቆቃም አክለዋል። ዩናይትድ ስቴትስ የትግራይ ነጻ አውጪ ግንባር ጦሩን ከአማራና አፋር ክልሎች እንዲያስወጣ፣ የአማራ ክልላዊ መንግስት በበኩሉ ኃይሎቹን ከምዕራብ ትግራይ እንዲያስወጣ፣ ጎረቤት ሀገር ኤርትራም በአስቸኳይ ከኢትዮጵያ ግዛት ጦሯን እንድታስወጣ ጥሪ እንዳቀረበች ጽፈዋል። ይህ በእንዲህ ያለ ኢትዮጵያ መንግስት ባደረገው ቅኝት ሕግ ሲጥሱ ደርሼባቸዋለሁ ያላቸውን 3 የረድኤት ድርጅቶች እንዳገደ ተሰምተዋል። እገዳው የተላለፈባቸው ድርጅቶች የሆላንድ ድንበር የለሽ ሐኪሞች ቡድን፣ የኖርዌይ ስደተኞች ምክር ቤት እንዲሁም አልማክቱም ፋውንዴሽን ናቸው። በድርጅቶቹ ተፈጽመዋል ከተባሉ የሕግ ጥሰቶች መካከል የተሳሳተ መረጃ በማህበራዊ ሚዲያዎችና በሌሎች አውታሮች ላይ ማሰራጨት፣ ህጋዊ ስራ ፍቃድ የሌላቸውን የውጭ ሀገራት ዜጎች ቀጥሮ ከስድስት ወራት በላይ ማሰራት፣ ካለ ህጋዊ ፍቃድ የሳተላይት መገናኛዎችን ማስገባትና የኮቪድ-19 ደንቦችን መተላለፍ ተጠቅሰዋል። በታይላንድ ከሐምሌ ወር ወዲህ ብቻ ቁጥራቸው ከመቶ በላይ የሆኑ ተቃዋሚ ሰልፈኞች የሀገሪቱን ንጉሳዊ ቤተሰቦች መስደብ በሚከለክለው ህግ አማካኝነት መከሰሳቸው ተነግሯል። ይህን ቁጥር የመዘገቡት የለውጥ አቀንቃኞች ጠበቆችና የፈረንሳይ ዜና አገልግሎት ክሶቹ የተከፈቱት በሀገሪቱ የተዛመቱ ሰልፎች አይነኬ በሚባለው ንጉሳዊ አስተዳደር ላይ ለውጥ እንዲመጣ መጠየቃቸውን ተከትሎ እንደሆነ ጠቁመዋል። ወጣት መራሹ የተቃውሞ እንቅስቃሴ ከባለፈው ክረምት የጀመረ ሲሆን የጠቅላይ ሚኒስትር ፕራያት ቻኖቻ መንግስት እንዲወርድ ንጉሳዊ አስተዳደሩም ማሻሻያ እንዲደረግበት በዋነኝነት ይጠይቃል። እስካሁን ድረስ 110 ሰዎች የተከሰሱ ሲሆን ጥፋተኛ ሆኖ ከተገኙ ከ3 እስከ 15 ዓመታት ድረስ እስር ይጠብቃቸዋል። ከኦሎምፒክ ጋር ወደ ተያያዙ ዜናዎች ስንሻገር ዛሬ ቀደም ብሎ በተካሄደው የ3000 ሜትር የሴቶች መሰናክል ፍጻሜ ውድድር ዩጋንዳዊቷ ፔሮዝ ቺሜታይ አሸናፊ ሆናለች። ከርቲኒ ፍሬሪችት ከዩናይትድ ስቴትስ፣ ሃይቢን ኪያንግ ከኬንያ የብርና የነሐስ ሜዳሊያ አሸናፊ ሆነዋል። ኢትዮጵያዊቷ መቅደስ አበበ አራተኛ በመውጣት ውድድሯን አጠናቃለች። በአጠቃላይ የሜዳሊያ ብዛት ዩናይትድ ስቴትስ በ77 ሜዳሊያዎች ትመራለች። ቻይናና የሩሲያ ኦሎምፒክ ኮሚቴ በ69ና 52 ሜዳሊያዎች ይከተላሉ። ወደ ሀገሬ ከተመለስኩ ለቅጣት እዳረጋለሁ ያለችው የቤላሩስ አጭር ርቀት ሯጭ ከጃፓን ወደ ኦስትሪያ መብረሯ ተሰምተዋል። ክሪስቲና ሲማነስኮያ ከኦስትሪያ ቬና ሰብአዊ የይለፈው ርቀት ወደ ሰጠቻት ፖላንድ በመቀጠል ታቀናለች። የፖላንድ ጠቅላይ ሚኒስትር ማቲያዝ ማራዋኪ አትሌቷ በሀገራቸው ካለምንም ክልከላ መኖር እንደምትችል በፌስቡክ ገጻቸው ላይ አስታውቋል። ሲማኖስ አካያ የቤላሩስ ቡድን አባላት ካለፍላጎቷ ወደ ሀገሯ ሊመልሰዋት እየጣሩ መሆኑን በመጥቀስ በቶኪዮ በሚገኝ ፖሊስ ጣቢያ ከለላ እንደጠየቀች ይታወሳል። ወደ ሀገሯ ብትመለስ በፕሬዚደንት አሌክሳንደር ሉካሽንኮ መንግስት አደጋ ይደርስብኛል ብላ እንደምትሰጋ ከተናገረች በኋላ ሀገራት የድጋፍ እጃቸውን ዘርግተዋል። የቤላሩስን የኦሎምፒክ ኮሚቴ ለ25 ዓመታት የመሩት ፕሬዚደንት ሉካሽንኮና ልጃቸው ቪክቶር ነው።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ለዕለቱ አብይ ወዳደረግናቸው ርዕሶች እንሻገር። ዓለም አቀፍ የተራድኦ ድርጅቶች ኢትዮጵያ ውስጥ ያለውን ሰብአዊ ቀውስ በሚዛናዊነት እንዲመለከቱ ምሁራን አሳሰቡ። አሁን በድርጅቶቹ በኩል እየተስተዋሉ ያሉ ያሏቸውን አድላዊነት እና ችግሮችን ከማባባስ ያለፈ ኢትዮጵያ ከገባችበት ፈተና የሚታደጋት አይደለም ብለዋል ምሁራኑ። መስፍን አራጌ በዚህ ዙሪያ ዘገባ አለው።
በወልዲያ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አለሙ አራጌና በወሎ ዩኒቨርሲቲ የሕግ ትምህርት ክፍል ባልደረባው ደጀኔ ማነ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስረዱት ላለፉት 3 ዓመታት ኢትዮጵያ ውስጥ አፋጣኝ ድጋፍና ትኩረት የሚያስፈልጋቸው ሰብአዊ ቀውሶች ተፈጥረዋል። ዓለም አቀፍ የተራድኦ ድርጅቶች ነን የሚሉት አካላት ግን ለትግራይ ክልል በሰጡት ትኩረት ልክ ሌላውን ኢትዮጵያዊና የኢትዮጵያን ክልል አልተመለከቱትም ይላሉ።
በተከታታይ በዚህ 3 ዓመት ውስጥ ኢትዮጵያ ውስጥ ከጫፍ እስከ ጫፍ የተከናወኑ የተካሄዱ የሰብአዊ ቀውሶችን የሰብአዊ መብት ጥሰቶችን ማየት እንችላለን። በጣም ብዙ የውስጥ ተፈናቃዮች ያሉበት፣ ብዙ ሰብአዊ መብት ቀውሶች የተከናወኑበት፣ አሁንም እንኳን ወደ ቤታቸው መመለስ ያልቻሉ ዜጎች ያሉበት፣ ቁጥራቸው እንኳን በስርዓት የሚዘግብ የሚያደራጅ የሚጮህላቸው ማንም የሌለ ብዙ ኢትዮጵያውያን ዛሬ ብቻ ሳይሆን በዚህ 3 ዓመት ውስጥ እንደተመለከትን ግልጽ ነው።
ብዙ እየተጠየቀ ያለው ትግራይ ክልሉ ስላለው የሰብአዊ ቀውስ ነው። አሁን ግን ህወሓት እያደረገ ባለው ጦርነትና መስፋፋት አንድ ዞን ሊሆን የሚችል ህዝብ ተፈናቅሏል። በዚህ ጦርነት ምክንያት አማራ ክልል ውስጥ አፋርም ላይ አለ። ስለዚህ እነዚህ ሰዎች ናቸው የተፈናቀሉ ሰዎች፣ እርዳታ እንደሚያስፈልጋቸው ሰዎች እዚህም ጋር ያስፈልጋል። እዚህ ጋር ለመፈናቀሉ ምክንያት የሆኑት የህወሓት ኃይል በሚያደርገው መስፋፋት በሚያደርገው ጦርነት ምክንያት ነው ብሎ በሚዲያዎች በኩልም እንደገና በእነዚህ የዓለም አቀፍ ተቋማት በኩልም አስፈላጊውን ትኩረት ሊሰጥ ይገባል።
አሁንም ቢሆን በየትኛውም የሀገሪቱ አካባቢ ኢቨን ለጄኔራል ጻድቃን ከፈተን ባሉት ጥቃት እንኳን ብዙ ዜጎች በአፋርና በአማራ ክልል አካባቢ በተለያዩ አካባቢዎች ቀያቸውን ተደው አስቸኳይ የምግብ እርዳታ የሚሹ ቢሆንም እውነታው ግን ያሉበትን ሁኔታ እውቅና እንኳን አልሰጡም። ብዙ የተራዶ ድርጅቶች በተለይ አሁን በትግራይ ክልል እየተንቀሳቀሱ ያሉትን ስናይ በተለምዶ እንጀራ ልጅና እናት ልጅ የሚባል አይነት እንቅስቃሴ ላይ ያሉት
የህወሓት ቃል አቀባይ ጌታቸው ረዳና ከፍተኛ ወታደራዊ ባለስልጣኑ ጄኔራል ጻድቃን ገብረትንሳኤ ከውጭ ሀገራት መገናኛ ብዙሀን ጋር በነበራቸው ቆይታ ፍትሀዊ ተፈጥሯዊ ድንበራችንን የማስመለስና የሰብአዊ እርዳታ መተላለፊያዎች እንዲከፈቱ ጫና ለመፍጠር ሲሉ የገለጹትን ወታደራዊ ጥቃት መሰንዘራቸው ይታወሳል። እንደ አዲስ በሀገረሸው ወታደራዊ ግጭት በቅርቡ ከራያ ቆቦ፣ ሰቆጣ፣ በርገሌና አፋር ፈንቲ ረሱ አካባቢዎች በመቶ ሺዎች የሚገመቱ ነዋሪዎችና አርብቶ አደሮች ተፈናቅለው አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው የአካባቢዎቹ አመራሮችም ሆኑ ተፈናቃዮች ለአሜሪካ ድምጽ ሬዲዮ መግለጻቸው ይታወሳል። የተራድኦ ተቋማቱ ከሰብአዊ ድጋፍ ይልቅ ፖለቲካዊ አጀንዳ ያላቸው የሚመስሉ ተግባራትን ከውነዋል የሚል ሚዛን አላቸው። አለሙ አራጌ
አሁን ላይ የምናየው አንድ አካባቢ ነው። ስለዚህ የሰብአዊነት ጉዳይ ሳይሆን የሚያገናኛቸው የፖለቲካ ፍላጎት ጉዳይ ነው እያገናኘ ያለው። ሰብአዊ እርዳታ ሳይሆን መቀሌ እየሄደ ያለው የፖለቲካ ድጋፍ ነው እየሄደ ያለው። ተራድኦ ድርጅቶችን የሚያንቀሳቅሱ ሀያላን ሀገራት ፍላጎት ነው መቀሌ ተጭኖ እየሄደ ያለው እንጂ የሰብአዊ ድጋፍ ነው እየሄደ ያለው ብዬ ለማመን እቸገራለሁ። ይህን ስል ሰብአዊ ድጋፍ አይሹም እዛ አካባቢ ያሉ ዜጎች ማለት ሳይሆን፣ ግን ንጽጽሩን ስትመለከተው እና አጠቃላይ ያለውን የፖለቲካ ሁኔታ ስታየው የሚለው ይበልጡ ትልቁ ነገር የፖለቲካ ድጋፍ ነው የፖለቲካ አሰራር ነው የሚለው ያመዝናል።
የተራድኦ ድርጅቶቹ የተዛባ ሚዛን ኢትዮጵያና ኢትዮጵያውያን የተጋረጠባቸውን ችግር የሚፈታ ሳይሆን የሚያባብስ ነው ብለዋል የወሎ ዩኒቨርሲቲው ደጀን ማነ በበኩላቸው።
በአንድ ሀገር ግዛት ውስጥ ያሉ ህዝቦችን ለአንደኛው ተቆርቋሪ ለአንደኛው ደግሞ ደንታቢስ ሆኖ መቅረብ የኢትዮጵያን ችግር ከማባባስ ውጪ አውንታዊ የሆነ ነገር ሊኖረው አይችልምና ሁሉንም በልኩ ሁሉንም በሚዛኑ ማየት መፈተሽ እና ማስተናገድ እንደገና ዋነኛ አላማቸውና ግባቸው መሆን ያለበት ደግሞ በዚህ ጦርነት ሰበብ አደጋ ላይ የወደቁ ዜጎችን የመታደግ ነው መሆን ያለበት። ከዛ ውጭ ያለውን ፖለቲካዊ ጉዳዮችን ለኢትዮጵያውያኖች በመስጠት በሁለቱም ወገን ያሉት በጦርነት ውስጥ ተሳታፊ የሆኑት አካላቶች ጉዳዩን መፍታት በሚችሉት እንዲፈቱ እድል መስጠት የሰብአዊ እርዳታውን ብቻ ላይ ትኩረት አድርጎ ቢሰሩ አሁን ላይ ያለው ችግር የመፈታት እድሉን ከፍ ሊያደርጉት ይችላሉ። ነገር ግን በሰብአዊ እርዳታ ሰበብ ውስጥ ሌሎች የፖለቲካ ፍላጎቶችን ለማስረጽ ወይም ለመፈጸም መሞከር ነገሮችን ከድጡ ደማጡ ያደረገ ሊወስዳቸው ይችላል።
የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ ባለፈው ሐሙስ ባወጣው መግለጫ የድርጅቱ ዳይሬክተር ሳማንታ ፓወር የኢትዮጵያ መንግስት በትግራይ ለተከሰተው ረሃብ ሰብአዊ ድጋፍ ያለምንም እንከን በሙሉ እንዲዳረስ ግፊት ያሳድራሉ ሲል አስነብቦ ነበር። ምንም እንኳን ግፊት ስለተባለው ጉዳይ በዝርዝር ባይጠቀስም ከሰራተኛና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ እስከ ኢትዮጵያ ውጭ ጉዳይ ሚኒስትር ሚኒስትር ዴታ አምባሳደር ሬድዋን ሁሴን እንዲሁም የብሔራዊ አደጋ ስጋት ስራ አመራር ኮሚሽነሩ ምትኩ ካሳ በምዕራብ ትግራይ ክልል በኩል የሰብአዊ እርዳታ መተላለፊያ እንዲከፈት በሚል በምዕራባውያኑ ዘንድ የሚደረግ ማንኛውም ግፊት ተቀባይነት የለውም ሲሉ ገልጸዋል። የባለስልጣናቱ መግለጫም ሆነ መልእክት በኢትዮጵያ መንግስት ላይ ምን ያህል ያልተገባ ተጽዕኖ እየተደረገ መሆኑን የሚያሳይ ነው ሲሉ ይከራከራሉ። የፖለቲካና ዓለም አቀፍ ግንኙነት ምሁሩ
የተለያዩ መንግስት ባለስልጣናት ይሄንን ማለታቸው ያሉበትን ባለስልጣናቱ የገቡበትን አጣብቂኝ ተራድኦ ድርጅቱን በሚያንቀሳቅሱ ትልልቅ ሀገራት ትልቅ ጫና ውስጥ እንደወደቁ አጠቃላይ መንግስት ምን ያክል ጫና ውስጥ እንደከተቱት የሚያሳይ ነው ብዬ ነው ማምነው። ይህ አይነት ኮሪደር ይከፈት አይከፈት ይሄ ጉዳይ የኢትዮጵያ መንግስት ጉዳይ ነው። የኢትዮጵያ የሀገረ መንግስት የሉዓላዊነት ስንል አንድ ሀገር በውጭ ግንኙነቱ ከጎረቤትም ሆነ ከአጠቃላይ በዓለም አቀፍ ግንኙነቱ ከየትኛውም የውጭ ኃይል ነጻ ሆኖ የሀገሩን ጉዳይ የመወሰን መብት አለው። ሌላኛውም ከጎረቤት ሀገራት የሚያዋስኑ ድንበሮችን ስርዓት የማስተዳደር መብት አለው ነው።
በሌላ በኩል ተራድኦ አቅራቢ ድርጅቶች ጦርነት የገጠሙ ሁለት አካላት እያሉ አንዱን ብቻ ተጠያቂ ማድረግ ተገቢነት የለውም ይላሉ የህግ ምሁሩ።
በተለይ የትግራይ ክልል መንግስት የተለያዩ ምክንያቶችን በማስቀመጥ ወጥቻለሁ ብሏል። ስለዚህ ወጥቻለሁ ካለ በዛ አካባቢ ላይ ቁጥጥር ያለው የትግራይ ኃይል ወይም ደግሞ ህወሓት ነው ማለት ነው። ስለዚህ ያ ኃይልም ደግሞ እርዳታዎቹ ማለፋቸውን ወይም ደግሞ የማለፊያ ኮሪደር መኖር አለመኖሩን ሳይሆን አልፈው ለሰዎቹ እንዲደርሱ የማድረግ ኃላፊነትም ወይም ደግሞ ያንን እንዳያስተጓጉል ኃላፊነት እንዲወስድ የማድረግ ስራዎች ይጠበቁበታል። አንደኛው ወገን ብቻም አይደለም፣ በአጠቃላይ በተኩስ ውስጥ ወይም በጦርነት ውስጥ ያሉ አካላቶች የዘጉት ነገር ካለ እንዲከፍቱ፣ የሰብአዊ እርዳታ የሚያጓጉዙ የሚያደርሱ አካላት ጥቃት እንዳይደርሱባቸው ጥበቃ የማድረግ እነሱን ነገሮች ግፊት ሊያደርጉ ይችላሉ። ያን ሲያደርጉ ግን ግዴታ የሆነ ኮሪደር ብቻ በዚህኛው ካልሆነ እርዳታው አይደርስም የሚል ነገር መሆን መቻል የለበትም።
ምሁራኑ የተራድኦ ድርጅቶቹ የኢትዮጵያ ነባራዊ ሁኔታ በሚዛናዊነት እንዲለኩም ማሳስበዋል።
አንደኛውን አጥፊ ሌላኛውን ተጎጂ የማድረግ አዝማሚያ ተገቢ አይሆንም። አጠቃላይ የኢትዮጵያ ነባራዊ ሁኔታ ሚዛን ላይ አስቀምጦ የኢትዮጵያን ችግር በመሰረታዊነት ለመፍታት የሚያስችሉ ጉዳዮችን ማምጣት፣ አሁን ያለውን ቀውስ አሁን ያለውን ጦርነት እንዳይባባሱ ሊያደርጉ የሚችሉ ነገሮችን መከተል ተገቢ ነው የሚሆነው።
በሱዳን የቀናት ቆይታ ያደረጉት የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ ዳይሬክተር ሳማንታ ፓወር ቀጣይ ጉብኝታቸውን በኢትዮጵያ ያደርጋሉ ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶን ነው። በአምቦ ዩኒቨርሲቲ ውስጥ የሚገኘው የሎሬት ጸጋዬ ገብረ መድህን የባህል ጥናትና ምርምር ማዕከል ከኢትዮጵያ ብሔራዊ ቲያትር ጋር በመቀናጀት በተለያዩ የኪነ ጥበብ ዘርፎች ያሰለጠናቸውን 152 ወጣቶች አስመረቀ። ወጣቶቹ በሰለጠኑበት የኪነ ጥበብ ዘርፍ የስራ እድል እንደሚያመቻችላቸውም ማዕከሉ አስታውቋል። የብሔራዊ ቲያትርን በበኩሉ ተመራቂ ወጣቶቹ ባሳዩት የመድረክ ስራ መደነቁንና መሰል ስልጠናዎችን ለወጣቶችን ተዝጦ አውጥቶ ለማሳየት እንደሚጠቅም አስታውቋል። ናኮር መልካ ከተመራቂዎቹ ጋር ቆይታ አድርጎ ተከታዩን አድርሶናል።
በአምቦ ዩኒቨርሲቲ ውስጥ የሚገኘው የሎሬት ጸጋዬ ገብረ መድኅን የባህል ጥናትና ምርምር ማዕከል ከኢትዮጵያ ብሔራዊ ቲያትር ጋር በመቀናጀት በተለያዩ የኪነ ጥበብ ዘርፎች አሰልጥኖ ካስመረቃቸው 152 ወጣቶች መካከል አንዷ ናት። በመድረክ ላይ ስራዋን ያቀረበችው ሀወን ይደገፉ ትባላለች። ወጣቷ በቲያትር ኪነ ጥበብ ነው የተመረቀችው። ስልጠናውን በተመለከተ እንዲህ ብላለች።
ሁሌ ነው የምንሰለጥነው፣ ከሰኞ እስከ እሑድ ማለት ነው። ጠዋትና ከሰዓት ያው እና በቃ እንሰለጥናለን። አስተማሪያችን ከአዲስ አበባ ነው የመጡት። አካካልም መድረክ ላይ አጠናለው። እዚሁም ለጓደኞች አሳያቸው ነበረ ሸመደድኩት። ከዛ ለጓደኞች አሳያቸው። ከዛም በኋላ እንከኖቹ ምናምን ነገሩት። እዛ ነው አቀረብኩት።
ሌሎች ወጣቶችም በዚህ በሁለት ወር ስልጠና ያገኙትን ክህሎትና እውቀት በተግባር ለማሳየት መዘጋጀታቸውን ገልጸዋል።
ስሜ ሚካኤል ካሶን ይባላል። በዚህ ስልጠና የተለያዩ እውቀቶችንና እውቅናዎችን አግኝተናል። እኔ የተመረኩት በቲያትር ጽሁፍና በዳይሬክቲንግ እንዲሁም ደግሞ ቲያትርን በሚመለከቱ ስራዎች ነው። በዚህ ስራ ሀገራችን ኦሮሚያንም ኢትዮጵያንም በደንብ ቋንቋችንን ተጠቅመን እንደምናስጠራ ይሰማኛል።
ስሜ ቦንቱ ተስፋ ይባላል። የተመረኩት በቲያትር ክፍልና ዳይሬክቲንግ ነው። በጣም ብዙ በተለያዩ ክህሎታቸውን ያላቸው ልጆች ግን ማሳያ ቦታ ያላገኙ በውስጥ አሁን ጥበብ ስንል በውስጣችን የሆነ ጊፍት ነገር ነው እና የሚሰጥ ነገር ነው። ግን ደግሞ ማሳያ የቱ ጋ ነው የኔ ስጦታ የሚለውን እዚህ ጋር መጥቶ እንዲያጎለብቱ የሚያደርግ ቡድን ነው እና አሁን ላይ ደግሞ ከብሔራዊ ቲያትር መምህራን መጥተው አሰልጥነው ይኸው አሁን ዛሬ ምረቃታችን ነው። 100% ያው ዝግጁ ነኝ ብዬ አምናለሁ።
ያው ስሜ ተመስገን በላይን ይባላል። ዛሬ የተመረኩት በቲያትር አጻጻፍና ዝግጅት ክህሎት ነው። ያው የወሰድነው ስልጠና በእርግጥ ለሁለት ወራት ብቻ ነው፣ በጣም ለአጭር ጊዜ ነው። ግን በፊት ከነበረን ክህሎት ላይ ይበልጥ የምንጨምርና በአርቱም ደግሞ የተለያዩ ትልልቅ ስራዎችን እንኳን ቢሰጠን ኃላፊነት ወስደን መስራት የምንችልበትን ክህሎት አግኝተናል ብዬ አምናለሁ። በዚህ በቲያትሩም ሆነ በተለያዩ ዘርፎች ትልቅ ደረጃ ላይ ያሉ የሚባሉ ሰዎች አንዳንዴ ክፍለ ሀገር ላይ ወጥተን ማየት ብንችል፣ ዋና ከተማ ላይ ብቻ አዲስ አበባ ላይ ብቻ ባንወሰን ይላሉ። ምክንያቱም ክልሎች ላይ የተለያዩ በጣም አቅም ያላቸው በጣም የሚያስደነግጥ የአርት ጥበብ ያላቸው ልጆች አሉ፣ እየፈለቁም ነው አሁን ላይ። እና ይህም ማዕከል ትልቅ ስራ እየሰራ ነው እነዚህ ልጆች በማውጣት የዚህን ከተማ ማለት ነው።
ስሜ ዘራ ይከበር ይባላል። እየሰለጠኑት ደግሞ በተውኔት አጻጻፍ ነው። የተለያዩ ቲያትሮችን ጽፈን አሁን መድረክ ላይ እየቀረቡ ይገኛሉ። ያ ማለት ከትምህርት ያገኘነው ውጤት በፊት ላይ የሆነ ያህል ሂንቱ ነበረን፣ ግን ደግሞ አስተማሪዎቹ መጥተው አስተማሩ። በፊት በነበረን ላይ የሆነ ያህል ጨመረን፣ አሁን ግን የሆነ ያህል ሙሉ ነን ብለን እናስባለን። ምክንያቱም ኪነ ጥበብ ማንም ሰው ቢዳስሳ ቢጨርሳ ስለማይችል ኖርማል፣ ግን በተቻለ መጠን የሆነ ያህል ይዘን ያስባል።
በአምቦ ዩኒቨርሲቲ የሎሬት ጸጋዬ ገብረ መድኅን የባህል ጥናትና ምርምር ማዕከል ኃላፊ ረዳት ፕሮፌሰር ሳሙኤል ለይኩን ብዙ ሎሬት ጸጋዬዎችን ለማውጣት እንሰራለን ብለዋል። ሰልጣኞቹን ዝም ብለን አንበትንም ይላሉ ኃላፊው።
ማዕከላችን ሲቋቋም ብዙ ጸጋዎችን ለማፍራት ነው የተቋቋመው እና ልክ እንደ ስሙ የባህል ጥናትና ምርምር ማዕከል ነው። አርት ደግሞ የባህል አንድ አንጓ እንደመሆኑ መጠን በአርት ላይ ትኩረት ሰጥተን እየሰራን ያለ ነው። ይህን ስናደርግ እንግዲህ ብቻችን አይደለም፣ በተለይ በአሁኑ ዙር ከብሔራዊ ቲያትር ጋር አብረን በመሆን ነው እየሰራ ነው። በዚህ ሂደት ውስጥ እንግዲህ አሁን እኛ ሰልጥነን ዝም ብለን አንለቅም። መበተን ሌላ ምንም ትርጉም ስለማይኖረው ምንድን ነው የምናደርገው? አሰልጥነናል፣ እውቀት ይዘዋል፣ እስኪል ይዘዋል። በያዙት እውቀትና እስኪል ደግሞ ወጥተው ራሳቸውን ችለው ተደራጅተው ባንድ ፎርም እናደርጋለን። ይህን ፎርም የምናደርገውን ባንድ በኦፊሻሊ ለአይኤምኤክስ ለአምቦ ከተማ የአነስተኛና ጥቃቅን ቢሮውን ለከንቲባ ጽህፈት ቤት እልካለን። እነሱ አንድ ኪቦርድ ቢገዙላቸው እነኚህ ልጆች በአምቦ ከተማ ውስጥ የተለያዩ ቦታዎች ላይ የሄዱ በሰርግ ፕሮግራም ላይ የተለያዩ ምረቃዎች በተለያዩ ሆቴሎች ቢሰሩ አንደኛ እንጀራቸውን ያበስላሉ፣ ሁለተኛ ደግሞ የአርት ፍላጎታቸውንም ከግብ ያደርሳሉ ብለን የምናስበው።
ለወደፊቱም እንሰራለን ያሉትን ኃላፊው እንዲሁ ገልጸዋል።
የማዕከላችን ባጫሉ ስም የሙዚቃ ትምህርት ቤት ካሪኩለም ሪቪው እያስደረገ ነው ያለው። በእርግጠኝነትም በ2014 ስራ ላይ ይውላል ብዬ አስባለሁ። እሱ ብቻ ሳይሆን የቲያትር ትምህርት ቤት እንሰራለን። ሁለት ትምህርት ቤት ይኖረናል ማለት ነው። አጫሉ ሁንዴሳ ሙዚክ ስኩል የሚለውና ሲኒማ እንደ ቲያትር ስኩል የሚለው። በአጠቃላይ ማዕከላችን መማር ማስተማር ትምህርት ክፍሎችን ላውንች ከማድረግና በስልጠና ማህበረሰብ አገልግሎት ለአካባቢ ያሉ ታዳጊ ወጣቶች፣ ምክንያቱም አሁን ህጻናትና ታዳጊ ወጣቶች ላይ ትኩረት አድርገን እየሰራን ያለ ነው። ምክንያቱም ትርጉሙ ብዙ ስለሚሆን ማለት ነው። በጥናትና ምርምርም በኦሮሞ ባህል ላይ በኢትዮጵያ በባህል ላይ ቋንቋ ላይ ጥናትና ምርምር አድርገን ያሳተምናቸው አሉ። ለናሳተም መንገድ ላይ ያሉ ስራዎችም አሉ።
የኢትዮጵያ ብሔራዊ ቲያትር የኮሙኒኬሽንስ ጉዳዮች ኃላፊ ወይዘሮ ኩሪያ የለ ከማዕከሉ ጋር በመቀናጀት ለወጣቶች ስልጠና በመስጠታቸው ስለተገኘው ውጤት አብራርተዋል።
በጣም አስደሳች ነው በእውነት። የኪነ ጥበብ ስራ እንግዲህ የኪነ ጥበብ ሰዎች በተፈጥሮ የሚገኙ ናቸው። ይሄንን እዚህ አይተናል። ትንሽ እንደዚህ አይነት ስልጠናዎች መስጠት ልጆቹ ሙያዊ የሆነ ክህሎትን እንዲያገኙ ይረዳል። በተረፈ በጣም የሚገርም ስራ ነው ያየነው። እንግዲህ ወደፊትም እንደዚሁ የምንቀጥል ይመስለኛል። የሚገርም ነው ያሊብረን ዘፈን ስሰማ የልጁ ድምፅ የሌሎችም የሴቷን ድምፅ እንደዚህ ስንሰማ የሚገርም ትውልድ ነው ያለው። እነ ሎሪ ጸጋዬ እነ ጥላሁን ገሰሰ ተተኪዎች አላቸው የሚል ትልቅ እንትን ነው የተሰማ። በኪነ ጥበቡ ሼፕ የምናደርጋቸው ብዙ ብልሽቶች አሉብን። እነዚህ ብልሽቶችን ለማከም እነዚህ ወጣቶች በየቦታው ሊደራጁ ሊሰሩ በኪነ ጥበብ ሊታገሉና የሚሰሩት አይምሮና አስተሳሰብ አለ ብለን እናስባለን።
ሎሬት ጸጋዬ ገብረ መድኅን ለብሔራዊ ቲያትር ምን አይነት ሰው ነበሩ?
ኮከብ በለው ትልቅ ስራ የሰራ ሰው ነው። ሎሬት ጸጋዬ ያስቀመጠው አሻራ ትልቅ አሻራ ነው። ለኪነ ጥበቡ እምብርትም አስኳልም የሆነ ሰው ነው።
ረዳት ፕሮፌሰር ሳሙኤል ለይኩን ማዕከላቸው ባለፈው ሳምንት ቅዳሜ ካስመረቃቸው ወጣቶች ውጪ ከዚህ ቀደምም 50 ታዳጊ ወጣቶችን በስዕልና ቅርጻ ቅርጽ ጥበብ ማሰልጠኑን አስታውቀዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ጋቢና ቪኦኤ ይቀጥላል። የእናቶች ወግና የልጆች አስተዳደግ የፌስቡክ ገጽ ከተመሰረተ አንድ ዓመት ሞላው። ይሄ ገጽ በአንድ ዓመት ጊዜ ውስጥ ከ160,000 የሚጠጉ አባላት ሲኖሩት በቀን ከመቶ በላይ ሀሳቦችን ወይም ፖስቶችን ያስተናግዳል። የገጹ መስራች ቲና ተረፈ ነዋሪነቷን በዚህ በአሜሪካ ሀገር ያደረገች የሁለት ልጆች እናት ስትሆን ከጊዜ በኋላም በአባቶች በቀረበ ጥያቄ መሰረት መልካም ቤተሰብና የልጆች አስተዳደግ የሚል አባቶችም የታከሉበት ገጽ መስርታለች። ከቲና ተረፈ ጋር ቆይታ አድርጌ ነበር። ቆይታችን ቲና ተረፈ የሁለቱን ገጾች አመሰራረት ከምታስረዳበት ይጀምራል።
እነዚህ ሁለት የፌስቡክ ገጾች ሲጀመሩ መጀመሪያ ያው የተመሰረተው ከአንድ ዓመት በፊት የእናቶች ወግ ስለ ልጆች አስተዳደግ እና አመጋገብ የሚለው የመጀመሪያው ገጽ ነው። የተመሰረተው ከዓመት በፊት ነው። በዓመት ውስጥ 158,000 አባላትን ይዟል እስካሁን ድረስ። የእናቶች ወግ ስለ ልጆች አስተዳደግ እና አመጋገብ ከስሙም እንደምናየው ሙሉ ትኩረቱ እናቶችና ህጻናት ላይ ነው ያለው። ብዙ ትኩረት አድርገን የምንሰራው እናቶችና ህጻናት ላይ ነው። ግን ገጹ እየሰፋ ሲሄድ፣ አባላቶቻችን እየጨመሩ ሲሄዱ አባቶች እኛም የቤተሰባችን ጉዳይ ይመለከተናል፣ እኛም የዚህ ገጽ አባል መሆን አለብን በማለት ጥያቄዎች ማቅረብ ጀመሩ። ከአባቶች በተጨማሪ ያላገቡ እህቶቻችን፣ ወንድሞቻችን እንዲሁም በተለያየ ማህበረሰብ ክፍል ውስጥ ያሉ ሰዎች ይሄ ነገር እኛም ነው የሚመለከተናል፣ እኛም የወደፊት ቤተሰቦች ነን፣ ስለዚህ እኛም ፔጁ ላይ መግባት አለብን፣ የዚህ ገጽ አባል መሆን አለብን ወደ ማለት ሲሄዱ መልካም ቤተሰብና የልጆች አስተዳደግ የሚለውን ሁለተኛውን ገጻችንን ከፍተናል። መልካም ቤተሰብ የመልካም ማህበረሰብ መሰረት ነው። መልካም ማህበረሰብ ደግሞ መልካም ዜጋ ይሆናል። ስለዚህ ለዚህ ሁሉም ውጤቱ መልካም ቤተሰብ ነው ብለን እናምናለን።
እንግዲህ አንቺ እናቶች በዚህ ዙሪያ በተለያዩ ሀሳቦች ዙሪያ መወያየት ያስፈልጋቸዋል ያስባለሽ ነገር ምን ነበረ?
ይህንን ገጽ ስንከፍት መልካም ቤተሰብና ልጆች አስተዳደግም ሆነ የእናቶች ወግን ስንከፍት ወደ ልባችን የመጣው ልካሁን እንዳለው የተለያዩ የምናያቸው ማህበረሰብ ላይ ያሉ ክፍተቶች ናቸው። የምንጫወትበት ሰዓት ላይ ከጓደኞቻችን ወይንም ከቤተሰብ መሀል ወይንም ወደ ሆስፒታልን በምንሄድ ሰዓት ወይንም በስራ ቦታ ላይ የምናያቸው በጣም ብዙ እውቀትን የሚያስፈልጉ እኔ እዚህ ጋር ብሰራ፣ እኔ እዚህ ጋር ያለኝን ክፍተት ብሞላ፣ እኔስ እዚህ ጋር ምን አስተዋጽኦ አደርጋለሁ ለማህበረሰቤ? ይሄ ነው ከሚታየው እኔም የልጆች እናት ነኝና ምን ያክል ልጆች ላይ ክፍተት ሊኖር እንደሚችል በተለይ አዲስ ሲሆኑ ዙሪያ ላይ ቤተሰብ ሳይኖር ሲቀር ምን ያክል መደናገር እንደሚፈጠር፣ ምን ያክል የአእምሮ ጫና እንደሚኖር፣ ምን ያክል ብዙ ነገሮች ሊያስቸግሩ እንደሚችሉ ይህንን ያው ከምናየውም ከራሳችንም የምንገምታቸው ነገሮች ነበሩና ይህንን ፔጅ በመክፈት ደግሞ አስተዋጽኦ ለማድረግ ነው።
እንግዲህ እንዳልሽው ነው እናቶች ብዙ ጊዜ የራሳቸውን ጉዳይ የሚነጋገሩበት መንገድ የለም። በተለይ ደግሞ በእናንተ ገጽ ላይ እኔም ባየሁት መሰረት እጅግ ብዙ የተለያየው ቀደረጃ ላይ ያላቸው እናቶች የተለያየ ሐሳቦችና ጥያቄዎችን ያነሳሉ። በዚህ ገጽ ላይ ካየሽው ነገር በመነሳት ሴቶችን በአብዛኛው የሚያሳስቧቸው ነገሮች ምንድናቸው? የቱ ጋ ነው ክፍተት ያያችሁት የበለጠውን?
ያው ስንነሳ የገጻችን አባል የሆነ ማንኛውም ሰው ይሄ ይነሳል ይህ አይነሳም የሚባል ነገር የለም። ሁሉንም ነገር በነጻነት ያለ ገደብ እንደፈለገ ሀሳብ ይፈሳል። ግን ያንን ለማቅረብ ያው ህግና ደንብ አለው። ህጉን ተከትሎ እና ደንቡን ተከትሎ ይሄዳል። እርሱም ከሃይማኖት፣ ከፖለቲካ፣ ከዘረኝነት ሀሳብ ፍጹም ነጻ የሆነ ገጽ ነው። እነዚህን ጥያቄዎችና አስተያየቶችን ቢመጡም አንቀበልም። እኛ መልካም ቤተሰብ ነን። ልዩነታችን ውበታችንና ድምቀታችን ነው። በአንድነት በፍጹም ቤተሰባዊነት እንጠያየቃለን፣ እንጠይቃለን፣ እንወያያለን ብለን ነው ሁሉንም ጥያቄ እንቀበላለን። ግን በዋነኝነት ካየናቸው ሶስት አይነት ጥያቄዎች ይመጣሉ። አንደኛው ምንድን ነው? እናቶች የዕለት ተዕለት ኑሯቸውን የሚገጥሟቸውን ነገሮች ጤናቸውን ጨምሮ እንወያያለን። ይህ ማለት ስለ ስነ ተዋልዶ፣ ስለ እርግዝና፣ ስለ ምጥ፣ ወሊድ፣ ጡት ማጥባት፣ ቤት በመሆናቸው የሚደርስባቸው አእምሯዊ ጫና፣ ከወሊድ በኋላ ያለ የመንፈስ ጭንቀት፣ ስለ በጀት፣ ኑሮ፣ ባልትና እና ሲንግል ቤተሰቦች ልጁን ብቻዋን የምታሳድግ ሲንግል እናት፣ ይሄ ይነሳል። በሁለተኛነት ደግሞ ስናየው ስለ ልጆች አስተዳደግ በጣም በብዛት ይነሳል። ስለ ልጆች አስተዳደግ ስንል ጡት ማጥባት፣ ፀሐይ ማሞቅ፣ ክትባት፣ ስለ ግግ፣ ስለ ጥርስ ማውጣት፣ ስለ ተጨማሪ ምግብ አጀማመር እና አዘገጃጀት፣ አካላዊ እድገት፣ ንጽህና አጠቃቀም፣ ፖፖ ማስተማር፣ አፍ መፍታት እና የመሳሰሉት ነገሮች ይነሳሉ። በሶስተኛነት በዋነኝነት የሚነሳው ስለ ትዳር። በአሁን ሰዓት የፍቺ ቁጥሩ ከቀን ከቀን በጣም በመጨመር ላይ ነው ያለው። በዚህ ምክንያቱም መልካም ቤተሰብ በየቀኑ ከሚጠየቁ ጥያቄዎች በተጨማሪ በሳምንት አንድ ቀን የትዳር ትምህርት እንሰጣለን። ሁሉም ቤተሰቦች ስሜታቸውን እንዲናገሩ እናበረታታለን። በዚህ ምክንያት ጥቃቅን የማይባሉ ችግሮችን ፈተናል። ጥቃቅን ደግሞ የሚባሉ የቤቱን የሚያፈርሱ ችግሮችንም አይተናል። ለምሳሌ በንግግር አለመግባባት፣ የልጆች አስተዳደግ ላይ አንድ አቅም አለመያዝ፣ አለመከባበር፣ አለመቻቻል፣ አለመረዳዳት፣ የትዳርን ትርጉም አለመረዳት የመሳሰሉ ብዙ ጥያቄዎች በጥያቄውና በገጹ ላይ የሚነሱ ናቸው።
እሺ፣ እንግዲህ ገጹን ባየሁበት ሰዓት የተለያዩ ሀሳቦች ይነሳሉ። ጤናማ የሚባሉ ደግሞ የሀሳብ ፍጭቶችና ግጭቶችንም አይቻለሁና አንዳንዴም ደግሞ ይሄ ጉዳይ መነሳት የለበትም የሚባሉ ክርክሮችም ነበሩ። በብዛት መነሳት አለባቸው የለባቸውም የሚባሉ ክርክሮች ምን አይነት ናቸው? እናንተ ከታዘባችሁት
በጣም ሰፊና ትልቅ ጥያቄ ነው። ብዙ ጊዜ በባህላችን አይወሩም የሚባሉ ብዙ ነገሮች አሉ። ከእድገታችን ስንጀምር ይህንን ተው፣ ይህንን ተይ፣ አትንኪ፣ ይህ አይወራም፣ ይህንን አትበሉ እየተባለ በብዙ ነገሮች ላይ አድገናል። አሁን ይህነዛ አታውሩ የተባልናቸው ነገሮች ስናድግ ትልቅ ተጽዕኖ ያመጡብናል ለማውራት እነሱ ነገሮች። እኛ ግን በፔጃችን ላይ በገጻችን ላይ ይሄ እነዚህ አይወሩም የሚባሉት ነገሮች እንዲወሩ ነው የምንፈልገው። ምክንያቱም ሁሉም ጋር አይወሩም ከተባለ እነዚህ ነገሮች የት ይወራሉ? የዚህ ገጽ አንደኛው ዓላማ አይወሩም የተባሉትን ነገሮች እንዲወሩ አድርጎ ወደ መፍትሄ መሄድ። ህብረተሰቡ አይወሩም የሚላቸው ዋናዎቹ ነገሮች በባልና ሚስት መካከል ያሉ ጾታዊ ግንኙነቶች ናቸው። ለምሳሌ አንድ እርጉዝ ሴት ግንኙነት ማድረግ አለባት ወይ የለባትም? አዎ ከተባለ እንዴትና መቼ? የወለደች ሴት ሳ መቼ ማድረግ ትችላለች? የሴት ልጅ ፍላጎት ለግንኙነት ፍላጎት አለመኖር ወይንም ዝግጁ አለመሆን፣ በወንዶች የሚደርስ አካላዊ አእምሯዊ ጥቃቶች በገጻችን ላይ በአሉታዊና በአዎንታዊ መንገድ ከፍተኛ ፍጭትና ግጭትን ያስነሳሉ። እነዚህ ርዕሶች አይነሱም ሲባሉ ማይነሱት ለማንም ነው። ለሕክምና ባለሙያም፣ ለትዳር አጋርም፣ ለጓደኛም፣ ለዘመድም ለማንም አይነሱም። የዛች ሴት የግል ሚስጥሯ ነው። እኛ በዚህ አባባል አንስማማም። መነሳት አለባቸው፣ መነገር አለባቸው ብለን ነው የምናምነው።
አድማጮች አድማጮች ከቲና ተረፈ ጋር ያደረግነው ቆይታ አልተጠናቀቀም። መነገው ምሽት ይዘንላችሁ የምንመለስ ይሆናል። አብራችሁን ስለቆያችሁ እያመሰገንን የዕለቱን የጋቢና ቪኦኤ መሰናዶ እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ነበረ። በነገው ምሽት እንገናኛለን። በዚሁ እንሰናበታለን። ደህና ደሩ።